ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን ኖተ.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቆንመጫችን። ዛሬ ሰኞ ታህሳስ 15 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የአሜሪካ ቀጣይ ጸረ ኢትዮጵያ ድርጊቶች በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። በማስከተልም በ2005 ዓመተ ምህረት ታህሳስ ወር የዲሞክራሲያ እትምን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። አባቶርቤ ወይም በአማርኛው ትርጉም ባለሳምንት በሚል ስም በድብቅ ተደራጅተው ሲንቀሳቀሱ የነበሩ የቡድን አባላት በቁጥጥር ስር መዋላቸውን የኦሮሚያ ኮሚኒኬሽን ቢሮ አስታውቋል። እሁድ ታህሳስ 14 ቀን 15 የሚሆኑ የቡድኑ አባላት በአዲስ አበባ የተያዙ ሲሆን ግለሰቦቹ ንጹሃን ዜጎችንና ያገዛዝ ባለስልጣኖችን ሲገድሉና ሲያስገድሉ የነበሩ መሆናቸው ተነግሯል። ቡድኑ በምዕራብ ኢትዮጵያ ጥቃት እየፈጸመ ካለው ኃይል ጋር ቀጥተኛ ግንኙነት ያለው ሲሆን በደንቢዶሎ፣ በነቀምትና በሰሜን ሸዋ በዜጎች ላይ ጥቃት ሲፈጽም መቆየቱ ታውቋል። ከተጠርጣሪዎቹ ጋር የተለያዩ ሽጉጦችና ቦምቦች እንዲሁም የጦር መሳሪያዎች የመያዛቸው የተነገረ ሲሆን በአዲስ አበባ ከፍተኛ የመንግስት ባለስልጣናትን ታዋቂ ግለሰቦችንና አክቲቪስቶችን የመግደል እቅድ እንደነበራቸው ተነግሯል። ቀሪዎችን የቡድኑ አባላት ለመያዝ ጥረቱ ተጠናክሮ እንደሚቀጥልም ቢሮው ባወጣው መግለጫ ገልጿል። በተያያዘ ዜና የኦሮሚያ ፖሊስ ኮሚሽነር ሰኞ ታህሳስ 15 ቀን ለጋዜጠኞች በሰጠው መግለጫ ባለፉት ቀናት ኦነግ ሸኔ በተባለው ቡድን 12 ፖሊሶችና 29 ንጹሃን ዜጎች መገደላቸውና 77 የፖሊስ አባላትና 22 ዜጎች ላይ የአካል ጉዳት የደረሰባቸው መሆኑን አስታውቋል። በተጨማሪም ከቀለም ወረዳ 2700 ክላሽንኮቭ መሳሪያዎችና እንዲሁም ከምዕራብ ወለጋ ዞን ከ3 ሚሊዮን ብር በላይ ጥሬ ገንዘብ በታጣቂዎች የተዘረፈ መሆኑ ተገልጿል። ከግለሰቦች ግምቱ ያልታወቀ ንብረት መዘረፉን ባለስልጣኑ ግልጽ አድርጓል። በታጣቂዎች ላይ እርምጃ መወሰዱን ገልጾ በሰላማዊ መንገድ ተስማምቶ የመጣው የኦነግ መሪ ለሰላም እየሰራ እንዳልሆነም ተናግሯል። በተያያዘ ዜና በኢሉባቦር ዞን ቡሬ ወረዳ በህገወጥ መንገድ ወደ መሃል አገር ሲጓጓዙ የነበሩ 43 ክላሽንኮቭ ጠመንጃዎችና ከ44 የጥይት ካዝና ጋር በቁጥጥር ስር የተደረጉ መሆኑ ታውቋል። ባለፉት ተከታታይ ቀናት አሸባሪዎች ከምዕራብ ጉጂ ዞን ገላና ወረዳ እየተነሱ ጥቃት ሲፈጽሙባቸው የቆዩ መሆናቸውን በደቡብ ክልል የሚገኙ የአማሮ ወረዳ ነዋሪዎች ተናገሩ። በጥቃቱ ቢያንስ 3 የአካባቢው ነዋሪዎችና 4 የመከላከያ ሰራዊት አባላት የተገደሉ ሲሆን በመኖሪያ ቤቶችና በእርሻ ማሳዎች ላይ ጉዳት መድረሱም ተነግሯል። ሰሞኑን የደረሰው ጥቃት ቀደም ካሉት ጥቃቶች የከፋ ሲሆን በቦታው ከሰፈረው አንድ ሻምበል ጦር አቅም በላይ መሆኑንም ነዋሪዎቹ ገልጸዋል። ምዕራብ ጉጂ እና በአማሮ ወረዳ አዋሳኝ ላይ ባለፉት 2 ዓመታት በተከታታይ በተከሰተ ግጭት ከ20ሺ በላይ ዜጎች ተፈናቅለው በመጠለያ ከመኖራቸው በላይ አማሮ ወረዳን ከዲላ፣ ከአዋሳና ከአዲስ አበባ የሚያገናኙ መንገዶች ከተዘጉ ከአንድ ዓመት በላይ ሆኗቸዋል ተብሏል። በሰበታ የቱርክ ባለሀብቶች ንብረት የሆነው የአይካ የጨርቃጨርቅ ፋብሪካ ሰራተኞች የሥራ ማቆም አድማ በማድረጋቸው ፋብሪካ የተዘጋ መሆኑ ታውቋል። 4000 ሰራተኞች ካለፈው ሳምንት ረቡዕ ጀምሮ በሥራ ማቆም አድማ ላይ የሰነበቱ ሲሆን አርብ በፋብሪካው የማስታወቂያ ሰሌዳ ላይ ሳይሰራ የሚከፈል ደሞዝ ስለሌለ ፋብሪካው ለጊዜው ሥራ አቁሟል የሚል ማስታወቂያ የተለጠፈ መሆኑንና ፋብሪካው መዘጋቱ ተነግሯል። ከስድስት ወራት በፊት የፋብሪካው ባለቤት ዩሱፍ ሃይዳኒ ፋብሪካውን ጥሎ በመሰወሩ ምክንያት በአሁን ወቅት ፋብሪካውን ማን እንደሚያስተዳድረው በውል አለመታወቁ ሰራተኞቹን ስጋት ላይ ጥሎ የሥራ ማቆም አድማ እስከ ማድረግ አድርሷቸዋል ተብሏል። የአገዛዙን ባለስልጣኖችና ቤተሰቦቻቸውን ካጥቂዎች ለመከላከል የሪፐብሊካን ዘበኛ የሚል ስም የተሰጠው ኃይል ተቋቋመ መሆኑ ተነገረ። የባለስልጣኖችን ለመከላከል ማንኛውንም እርምጃ ለመውሰድ የተዘጋጀ ነው የተባለ ኃይል ባለፉት 6 ወራት በሰው ኃይልና በቁሳቁስ ራሱን ሲያደራጅና ስልጣና ሲያደርግ የቆየ ነው ተብሏል። በሱዳን የተቃውሞ እንቅስቃሴ ተጠናክሮ የቀጠለ ሲሆን በተለያዩ ቦታዎች የተቃውሞ ሰልፎች ሲደረጉ የዋሉ መሆናቸው ተነግሯል። ሰኞ ታህሳስ 15 ከጠዋቱ 2 ሰዓት ጀምሮ በካርቱም አካባቢዎች የሚገኙ የሆስፒታል ሰራተኞችና ዶክተሮች የሥራ ማቆም አድማ አድርገው ውለዋል። የሕክምና ባለሙያዎች ኮሚቴ እንዳስታወቀው ማክሰኞ የአገሪቱ ፕሬዝዳንት ከስልጣን እንዲለቁና የሽግግር መንግስት የሚጠይቅ ደብዳቤ ለመንግስት የሚያስገቡ መሆናቸውን ገልጿል። መሰረታዊ የሆኑ የፍጆታ ዕቃዎች ዋጋ መናርን በመቃወም የተጀመረው እንቅስቃሴ በአሁን ወቅት አገዛዙ እንዲወገድ የሚጠይቁ ጥያቄዎችን እያስተጋባ መሆኑ እየታየ ነው። የመንግስት ኃይሎች ተቃውሞውን ለማብረድ የኃይል እርምጃ ቢጠቀሙም እንቅስቃሴውን ለማብረድ ያልቻሉ መሆኑ ተነግሯል። ካለፈው ሳምንት ረቡዕ ጀምሮ ለአምስት ተከታታይ ቀናት በተካሄደው የተቃውሞ እንቅስቃሴ ቢያንስ 22 ሰዎች መገደላቸውን ተቃዋሚዎች ገልጸዋል። ቅዳሜ ታህሳስ 13 ቀን 14 የተቃዋሚዎች ጥምረት የአመራር አባላት በመንግስት የጸጥታ ኃይሎች በቁጥጥር ስር የተደረጉ መሆናቸው ተነግሯል። ባለፈው ቅዳሜ ምሽት በኢንዶኔዥያ ደሴት ላይ በተከሰተ እሳተ ገሞራን ተከትሎ በተፈጠረ ሱናሚ እስካሁን ቢያንስ 373 ሰዎች ህይወታቸውን ያጡ መሆናቸውና ከ1400 በላይ የአካል ጉዳተኞች መሆናቸውን ባለስልጣኖች ገለጹ። በመቶ የሚቆጠሩ ሰዎች እስካሁን መዳረሻቸው አልተባወቀም የተባለ ሲሆን የሟቾቹ ቁጥር ወደፊት ሊጨምር እንደሚችልም ተገምቷል። ሱናሚው ያጠቃው የቱሪስት ቦታዎችን ሲሆን ሆቴሎችና መኖሪያ ቤቶች የፈራረሱ መሆናቸው ተዘግቧል። የኢንዶኔዥያ መንግስት የእርዳታ አገልግሎት ሰጪዎችን ወደ ቦታው ላከ ሲሆን የዓለም አቀፍ እርዳታም እየደረሰ ነው ተብሏል። ብዙዎች ተጎጂዎች የአገር ውስጥ ቱሪስቶች ናቸው ተብሏል። አድማጮቻችን ዜናው በዚሁ ይጠቃልላል።
ከም ካልከፋው
የአሜሪካ ቀጣይ ጸረ ኢትዮጵያ ድርጊቶች። በቅርቡ ስብሐት ነጋ የተባለው የወያኔ ዋና አለቃ ከተወሸቀበት ከመቀሌ ሲናገር አዲሱን ሹም ያመጣብንና የጫነብን አሜሪካ ነው ሲል ከሷል። ይህን ክስ በተመለከተም በአዲስ አበባ የአሜሪካ አምባሳደር የማስተባበያ ቃል በመስጠት አሜሪካ በአገሮች ጉዳይ ጣልቃ አትገባም ሲል ምላሽ ሰጥቷል። አሰት አን ያወጣ ቅጥፈት አሜሪካ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች አገራችንን ስትጎዳ የቆየች ከመሆኗን በላይ በሌሎች አገሮች ስታደገው የቆየችው ነው። አዲሱን ሹም በተጽዕኖ ጠቅላይ ሚኒስትር ብላ ያሾመች መሆኗ የሚታወቅ ነው። ሹሙ በአሜሪካ የጸጥታ ተቋም ተመልምሎ 2 ዓመት በአሜሪካ ስልጣና የተሰጠው ከአሜሪካ የሃይማኖት ተቋም መሪዎች ጋር በቅርበት ተሰስር ያለውና ባጭሩ የአሜሪካ ሰው ለመሆኑ ማንንም መረጃም ጥብሎ የሚሞግታል ይኖራል ብለን አንገምተም። እንደ ሀገር አሜሪካና ኢትዮጵያ የረጅም ጊዜ ግንኙነት አላቸው። ምንም እንኳን ሙሶሎኒ አገራችንን ሲወርድ ድጋፋቸው ለጣሊያን ቢሆንም ግንኙነቱ ቀጥሎ በአጼ ኃይለ ሥላሴ ጊዜ በኢትዮጵያ ከፍተኛ ተጽዕኖ የነበረው አገር እንግሊዝ ሳይሆን አሜሪካ ነበረች። አሜሪካ በአስመራ ቃኛው የተባለውን የሬዲዮ ግንኙነቶችን ስለላ የጦር ሰፈር ካገኘችም በኋላ የኢትዮጵያ የበላይ ተቆጣጣሪ በመሆን የጦር መሳሪያና ሁለገብ ድጋፍ ለአጼው ተሰጥ ነበር። የአሜሪካ ወታደሮች እብሪትና ዘረኝነት ኢትዮጵያውያንን ክብርና ሰብዕና በመድፈሩም ቅራኔና ግጭቶች መፈጠራቸው ደግሞ ይታወሳል። መንግስቱና ገርማ ሜንዋይ የሞከሩትን መፈንቅለ መንግስት በማክሸፍ አሜሪካ ከፍተኛ ሚና እንደነበራት የወቅቱ አምባሳደሯ ኤድዋርድ ኮሪም ጊዜ ካለፈ በኋላ አምኗል። የተማሪዎች ጸረ ፊውዳል እንቅስቃሴ መጠናከር ሲጀምርም ይህን እንቅስቃሴ ጸረ አሜሪካና ኮሙኒስት ብሎ በመሰየም በተቻላት ሁሉ ልታኮላሸው መጣሯ የሚረሳም አይደለም። የነበረው ስርዓት ይመቸኛል ባይ ስለነበረች አሜሪካ አገዛዙን ለመለወጥ ሆነ ለማስወገድ ከመጥሩት ጋር የነበራት ግንኙነት የጠላትነት ሆነ። የለውጥ ኃይሎች ደግሞ በሀገራችን የባዕድ ጦር ሰፈር መኖሩን ከመቃወም ባሻገር ዓለም አቀፍ ደረጃም የደቡብ አፍሪካን አፓርታይድ ደግፋ ማንዴላን ሽብርተኛ ያለችውን በቬትናምና መላ ኢንዶቻይና የከፋ ጦርነት አካሂድ የነበረችውን የፍልስጤሞችን መብት የተጻረረችውን በሊባኖስ እና ጓቴማላ ወዘተ አድሃሪ መፈንቅለ መንግስቶች ያካሄደችውን እና ሉምባና አፍሪካ አገሮዳዶችን ያስገደለችው እንዲሁም የያንስ ሚዝን የሮሊዚያን ነጻነት አቋም የደገፈችውን አሜሪካ በመርህ ደረጃ መቃወም ግዳጅ የነበረና ይሆነም ነው። ጸረ አጼውና ጸረ ፊውዳሉ አመጽና ቢዮስ ሲፈነዳም ስርዓቱ ተንኮታክቶ አገሮዳድና ጸረ ኢምፔሪያሊስት ህዝባዊ መንግስት እንዳይመጣ አሜሪካ የወታደሩን ጣልቃ ገብነት ደግፋና አበረታታ እንደነበር ታሪክ ጸሐፊዎች ዘግበውታል። በደርግ ውስጥ ሲሳይ ሀብቴም አማናንዶምም የአሜሪካ ወዳጆችና ታማኞች እንደነበሩ ይታወቃል። ደርግ በነበረው የህዝብ አብዮትና መስ ተገፋፍቶ የአሜሪካን ጦር ሰፈር ሲዘጋ አሜሪካ የተከፈለበትን የጦር መሳሪያ አልሰድም ብላ ነበርና የተከሰተውም ግራ ዘመም አካሄድ አሜሪካን ከደርግ ጋር አቆራርጧል። ደርጉን ወደ አሜሪካ ጉያ ለመክተት የተሞከሩ ሴራዎች ሁሉ በትግሉ እንዲከሽፉ ሆነዋል። በአብዮቱ መከሰትና በተካሄደው ቆርጥ ጸረ ኢምፔሪያሊስት ትግልም አሜሪካ በኢህአፓ ላይ ጥርሷን ነክሳ እስከዛሬም ይህን ድርጅት ለማግለል ጥረቷን አላቋረጠችም። የደርጉ ሰልፍ ከሶቪየት ህብረት ጋር ሲሆንም ደርጉን ለመገልበጥ በሲአይኤ ድጋፍ ኢፒዲኤ በተባለ በነ ደረጀ ዴሬሳ የቆየ የሲአይኤ ቅጥረኛ የሚመራ ቡድን አቋቋመች። በኒካራጓ ኮንትራ ብላ እንደሞከረችው ማለት ነው። ነገር ግን የኢትዮጵያ ኮንትራዎች እንዲያድ የረባ ግልጋሎት ለአሜሪካ ሊሰጡ ሳይችሉ ከስማዋል። ከመክሰማቸው በፊት ግን አሜሪካ በሚሊዮን ደረጃ ወጪ መድቦላቸው ሱዳን እንዲተባበራቸውም ጫና አድርጋ በሱዳን መሬት ሲንቀሳቀሱና ሬዲዮም ተክለው ሲያሰራጩ እንደነበር ይታወሳል። የዚህ ቡድን አደጋ ኢህአፓ በጊዜው በስልት ሊያስወግደው ቢችልም ሻዕቢያና አሜሪካ በሱዳን ተባባሪነት ወራሪ ጦር ወደ ቋራ ልከው ድርጅቱን ሊያጠፉ ጥረት ማድረጋቸው ይታወሳል። ይህንንም ሙከራ በውጊያ ኢህአሰ ማክሸፉ ወደፊት በዝርዝር ሊተረክ የሚገባው ነው። ምንም እንኳ ድርጅቱ ትኩረቱን በደርግና በአጋሩ በሶቪየት ላይ ቢያደርግም አሜሪካ ግራ ክንፍና አክራሪ አገር ወዳድ ባለችው ኃይል ላይ ጥቃቷን ሳታቋርጥ ቀጥላለች። ለወያኔና ሻዕቢያም በድርቅ ሰበብ አጠናካሪ እርዳታ በሚሊዮኖች ዶላሮች ስደረጃ ስትለግስ፣ ኖርዌይም ኢህአሰ በሚቆጣጠረው አካባቢ ለገባው ድርቅም ሆነ አንገት ቆልፍ ሜናንጃይቲስ በሽታ መከላከያ ምንም እርዳታ እንዳይደረግ አግዳለች። ባንጻሩ በድብቅ ለወያኔ ተለጣፊ ኢህዴን በእንግሊዙ ኦክስፋም አማካኝነት ሰፊ እርዳታ ማድረጓን ደግሞ በጊዜው ያጋለጥነው ነው። ጸረ ህዝቡ መንግስቱ ኃይለ ማርያም አገር ወዳድ ኃይሎችን ሲያጠቃ፣ አዛውንት ጀነራሎችን ወጥመድ አስገብቶ ሲያስፈጅ፣ በዚህ ተባባሪ የነበረው ሻለቃ ዛሬ የክብር እንግዳ ሆኖ አዲስ አበባ ገብቷል። ቤተ እስራኤሎችን በማውጣቱ እርምጃ የአሜሪካና የእስራኤል ተቀጣሪዎች ዶላር በሚሊዮን ሲከፈላቸው እነሱም ዛሬ የሹሙ አማካሪዎች ሆነዋል። በደርግ ውስጥ ያሉ የአሜሪካ ባለሟሎች መንግስቱን ለሩጫና ውድቀት ሲያመቻቹ የአሜሪካንን አሉታዊ ሚና ጉልህ አሻራ እናያለን። ወያኔና ሻዕቢያን ሙሉ በሙሉ ደግፈው ለግባቸው ያደረሰችው አሜሪካ መሆኗ ዛሬ ሚስጥር አይደለም። በለንደን በተደረገው የእጅ መስጠት ስብሰባ የአሜሪካው ባለስልጣን ሄርማን ኮሆን ምንኛ ለወያኔና ሻዕቢያ እንደጠቀመና በሀገር ውስጥ ወያኔን ተቃዋሚ ውጊያ እንዳይከሰት በተስፋዬ ወልደ ስላሴና ሌሎች አማካኝነት እንደሰሩ ይፋ አድርጎታል። ወያኔን በላያችን ለስልጣን ያደረሰና መለሰንም እስከመጨረሻው በጭፍን የደገፈች አሜሪካ መሆኗ ይታወቃል። የኤርትራንም መገንጠል አጥቀው ይህንኑ የአፍሪካ ሀገሮች እንዲቀበሉም ከፍተኛ ጫና አድርገዋል። ወያኔና አሜሪካ ጥምረትና ቅንጅት ለማንም የምንነግረው አይደለም፣ ሁሉም ያውቀዋል። በወያኔ ላይ በኢዲሃቅ የተሞከረውንም ትግል ለማደባየት በምስራቅ አፍሪካ ታግለውላቸዋል። በሁሉም መስክ መለስ ዜናዊን ደግፈው ኢትዮጵያን ተጻረውና በተለይም ጸረ አማራ ሆነው ቆይተዋል። ዛሬ የተለወጠ የለም። ወያኔም ለአሜሪካ መጋዣ ሆኖ ማገልገሉን ንገሩን የሚል የለም። በአርባ ምንጭ የጦር ሰፈር ሰጥቷቸው ከርሟል። ለነሱ ጥቅም ሲል ወታደሮች ሶማሊያ ልኮ እስካሁንም ግፍ ይፈጽማል፣ ዜጎችን ያስገድላል። በወያኔ ላይ ህዝባዊ አመጽ ሲነሳም ይህን ለማክሸፍ አሜሪካ እንቅስቃሴና ሴራ መሸረብ የጀመረችው ትላንት ሹሙ ስልጣን ሲይዝ ሳይሆን ከዚያ ቀደም ነው። የህዝብ አመጽ ወያኔን አዋክቦ ለውድቀት ሊያደርሰው እንደሚችል ገሃድ ከሆነ ጊዜ ጀምሮ አሜሪካ ይህን የህዝብ ትግል ለማደናቀፍ ያቅሟን ሁሉ ሞክራለች፣ ተሳክቶላታልም ልንል እንችላለን። በአሜሪካ የውጭ ጉዳይ ሚኒስቴር የቀድሞ አምባሳደሮቹ ዴቪድ ሺንና ያማሞቶ ሄርማን ኮሆን የሲአይኤና ወታደራዊ ተቋም ሰላዮችና ኢትዮጵያን ያውቃሉ የተባሉ ሻለቃ ዳዊት፣ ካሳ ከበደ፣ ኦባንግ ሜቶ ወዘተ ተጠርተው ምን ማድረግ ይሻላል በሚለው ላይ በሚስጥር መምከራቸውና ጥናቶች የተባሉ ሰነዶችም እየወረቡ እንዳሉ በጊዜው ያጋለጥነው ነው። የህዝብ ትግል መቆምና አቅጣጫውን መቀየር እንዳለበትና ከታሰበውም ሂደት ኢህአፓ በተለይ እንዲነጠልም በእነዚህ ስብሰባዎች የተወሰነ ነበር። የአሜሪካ መገናኛ ብዙሃን በተለይ የአማርኛው ድምጽ ሬዲዮ በዚህ ውሳኔ መሰረት ሲሰራ እንደቆየም የተጋለጠ ነው። በእነዚህ ስብሰባ በእጩነት ጠቅላይ ሚኒስትር ለመሆን አራት ስሞች ሲቀርቡ አንዱ አማራ በመሆኑ አይሰራም ሲባል፣ ከሁለቱ ኦሮሞዎች የዛሬው ሹም የተመረጠው የአሜሪካ ሰው በመሆኑና አማራም ኦሮሞም ክርስቲያንም እስላምም በመሆኑ ሁሉን ያደናግራል፣ ያግባባል፣ ያገለግለናል በሚል መሆኑን እናውቃለን። በዚህ መሰረት ሹሙ ተመርጦ ስልጣና ተሰጥቶታል። የአሜሪካ ወዳጆችና ምሁራን ድጋፋቸውን እንዲሰጡትና እንዲያሻጭቱትም መመሪያውን ተቀብለው ተንቀሳቅሰዋል። እንደገና አሜሪካ ለጥቅሟ ስትል የኢትዮጵያን ህዝብ ትግል አደናቅፋለች። የተከተለው ሁሉ የህዝብን ትግል ለማገድና ስርዓቱን ለመጠበቅ መሆኑ ግልጽ ነው። ያማሞቶ ወደ አዲስ አበባ መጥቶና ወደ አስመራም ተጉዞ ከአረቦቹ ጋር አቀናጅቶ ሹሙ ከሻቢያ ጋር ማንንም ሳያማክር እንዲታረቅ ማዟል። ሲያንገራግር የነበረውን ወያኔ ሹሙን እንደ አዳኝ ሰው ተቀበሉት፣ አለበለዚያ በከፋ መንገድ ያልቀላቸዋል ብሎ ማስፈራራቱና ማስጠንቀቁም ሚስጥር አልሆነም። የተፈለገው ህብረት አድርጎ በወያኔ ላይ የተነሳውን እና አገዛዙን ለማስወገድ የወሰነውን ህዝባዊ ትግል ማስቆም ነበርና በዚህ የሚተባበሩትን አሜሪካና ወዳጆቹ በሞላ ጫና አድርገው ያው እንዳየነው ህዝብ ከፋፋይና የአሜሪካንን ጥቅም አስጠባቂዎች ተደምረዋል፣ ተንጫጭተዋል፣ ማፈሪያ መንጋዎችም ሆነዋል። አሁንም የሽግግር መንግስትና ህዝባዊ ብሔራዊ ነጻ መንግስት መኖሩን በመቃወም ደንቃራ ሆና ያለች አሜሪካ መሆኗ ለማንም ግልጽ ነው። የአሜሪካን ጣልቃ ገብነት እንቃወማለን። ለኢትዮጵያ ሳይሆን ለአሜሪካ ጥቅም ዋርድያ የወጡትንም እናወግዛለን። የኢትዮጵያ ሉዓላዊነት በትንሹም እንዳይነካ ፈላጊዎችና የምንታገልም ነን። በሽግግር ሂደት የህዝብ መንግስት ይመስረት፣ የባዕድ ተገዢ ሹሞች ይውረዱ፣ በትግላችን ኢትዮጵያን እናስከብር፣ ወያኔ ኢህአዴግንም እናስወግድ።
Democracia.
የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ ስምንት ቁጥር ሶስት ታህሳስ 2005 ዓመተ ምህረት ሳይደራጁ ትግል ሳይታገሉ ድልን መቀዳጀት መቼ ታይቶ? ተደጋግሞ ለመግለጽ እንደተሞከረው የዴሞክራሲ ስርዓት ባልተመሰረተባቸው ህብረተሰቦች ቀርቶ በተመሰረተባቸው አካባቢዎች እንኳ ለሰብአዊ እድገት መዳበርና መጎልበት የሲቪሉ ማህበረሰብ አስተዋጽኦ አስፈላጊና ወሳኝ መሆኑ የማይታበል ሐቅ ነው። ይህ ሲባልም ያለ ምክንያት አይደለም። በኢኮኖሚ ከዳበሩ አገሮች ህዝቦች የእድገት ታሪክ የተገኘው ትምህርትና በእኛም አገር ከተማሪዎች እንቅስቃሴ በተለይም ስር ነቀል ከሆነው ህዝባዊ አብዮታዊ እንቅስቃሴ የተገኘው ተመክሮ የሚያረጋግጠው ይህንኑ ነው። ይኸውም በማንኛውም ቦታ በኢትዮጵያ ውስጥም ጭምር የፖለቲካ መረጋጋትን አረጋግጦ በእድገትና በብልጽግና ጎዳና ለመጓዝ ብሎም የዴሞክራሲ ስርዓትን እንዲሁም የህዝብ ሙሉ ውክልና ያለው መልካም አስተዳደርን ለመገንባት የሲቪሉና የሙያ ማህበራት ሚና ከፍተኛ መሆኑን ነው። ለዴሞክራሲ መመስረትም ሆነ ግንባታ ወሳኝ ከሆኑት እሴቶች መካከል በነጻ የመደራጀትና የመንቀሳቀስ መብት፣ ያለ ገደብ መከበርና ተግባራዊ መሆን በዋናነት የሚጠቀሱ መሆናቸው ግልጽ ሲሆን ያፓን የመሰረቱትም ሆነ በሂደትም የተቀላቀሉት አባላቱና ደጋፊዎቹ ለዚህ መርህ አጥብቀው እየታገሉለት የሚገኙት ይህንን ሁለንተናዊ እውነታ ከግንዛቤ በማስገባት ነው። ካለፉት ተመክሯችንም ሆነ በቅርቡ ታሪካችን እንደምንገነዘበው ይህ መብት የማስከበር ጥያቄ ከፖለቲካ ድርጅቶች ባሻገር በተለይ ከፍተኛ አስተዋጽኦ የሚኖረው ለሲቪልና ሙያ ማህበራት ነው። የዚህ ምክንያቱ ልዩ ምስጢር ሆኖ ሳይሆን ህዝባዊ ድርጅቶች በአጠቃላይ ነጻነታቸው ከተከበረ በማንኛውም ጊዜና ወቅት ባስተዳደሩና በህዝቡ መካከል ባገናኝነት የሚሰሩና ከህዝቡ በቀጥታና በቅርበት የተለያዩ ተግባራትን ሊያከናውኑ የሚችሉ በመሆናቸውም ነው። በተለያዩ ሁኔታዎች የተደራጁ በተለይም ደግሞ ለሰብአዊና ዴሞክራሲያዊ መብቶች መከበር የህዝቡ ንቃተ ህሊና መዳበርና ለፍላጎቶቹ መሟላት የሚታገሉና የሚንቀሳቀሱ የሲቪልና የሙያ ማህበራት አምባገነን ስርዓትን ለመጣል በሚደረገው እልህ አስጨራሽ ትግልም ሊያበረክቱ የሚችሉት አስተዋጽኦ ከፍተኛ ነው። እንደ ኢህአፓ ከመሰለ በህዝብ ከተደገፈና ከታቀፈ ቆራጥ ከሆነ ታጋይ ድርጅት ጋር የሚኖራቸው ቅርበትና ግንኙነትም ወሳኝነቱ የሚገለጠው በዚሁ ክስተት ብቻ ሳይሆን ብዙሃኑን ህዝብ በትግሉ ለማሳተፍ መሰረቱና መመዘኛውም ይኸው በመሆኑም ጭምር ነው። የሰራተኛም ሆነ የመምህራን፣ የሴቶችም ሆነ የወጣቶች፣ የተማሪዎችና የጋዜጠኞች፣ የጭቁን ወታደርና ሌሎችም እንቅስቃሴ ከዚህ አንጻር በምሳሌነት ሊጠቀሱ የሚችሉ ናቸው። እነዚህ ድርጅቶች ከህዝቡ የዕለት ተዕለት ህይወት ጋር ዘርፈ ብዙ በሆኑ ግንኙነቶች የተሳሰሩ ናቸው። የነሱ ጥንካሬ ለህብረተሰቡ እድገት ከፍተኛ ምሰሶና ጸጋ መሆኑ በርካታ ተመክሮዎች የሚያስተምሩት እውነታ ነው። በህዝብ ለተመረጠና የህዝብን ውክልና ላገኘ ህዝባዊ አስተዳደር ደግሞ በመንግስትና በህዝቡ መካከል በድልድይነት ለማገልገል ከመቻላቸውም በላይ በቅርበት የሚሰሩ በመሆናቸውም የህዝብን ፍላጎት ጥቅምና ችግር
በሶስትና ደስታ ለመገንዘብ ከመንግስት በበለጠ አመቺ ሁኔታ ላይ የሚገኙ ናቸው። ለዚህም ነው በተለያዩ ግብረሰናይ ተግባራት በኢኮኖሚና በፖለቲካ ዘርፎች በእድገት እንቅስቃሴዎች በሰብአዊና ዲሞክራሲያዊ መብቶች ጥበቃና በተፈጥሮ እንክብካቤ መስኮች የተሰማሩና ወደፊትም መሰማራት የሚፈልጉ የሲቪልና የሙያ ድርጅቶች ሁሉ ተግባሮቻቸውን በነጻ የማከናወን መብታቸው እንዲጠበቅ አበክሮ የሚጠየቀውና ልዩ እንክብካቤና ድጋፍም የሚለገሳቸው። ሁኔታውን ጠለቅ አድርጎ የሚመለከት ማንኛውም ለህዝብ ቀናይ የሆነ ዜጋ ሁሉ ሊገነዘብ እንደሚችለው ሲቪል ማህበራትና በመንግስት መካከል የሚኖረው ግንኙነት መመስረት የሚገባው በዲሞክራሲ መርሆች ላይ ነው። በርግጥም ከሁሉ አቀፍ ድህነት ከኋላ ቀርነት ከሰላም መደፍረስና ከማህበራዊ አለመረጋጋት ከብሔራዊ ጸጥታ መቋደልና ከባዕድ እርዳታ ተመጽዋችነት ለመውጣት ያለው እድል ይኸው ብቻ ነው። በተለይም ከባዕድ እርዳታ ተመጽዋችነት ለመላቀቅ ወሳኙ ተዋናይ ህዝብ ራሱ ነውና የፈጠራ ችሎታውን በመጠቀም የአገሪቷን የሰው ኃይል ልምድ ጉልበትና እውቀት ሆነ የሚያስፈልገውን ብሔራዊ የገንዘብና የተፈጥሮ ሀብት በመጠቀም በተገቢ ሁኔታ ለማንቀሳቀስ ባለው ቁርጠኝነትና ዝግጁነት የሚወሰን በመሆኑ ፈነተን የተላበሱና ካገዛዙ ቁጥጥር የተላቀቁ የተለያዩ የሲቪልና የሙያ ማህበራት ተሳትፎ ወሳኝ ለመሆኑ የሚያጠያይቅ አይደለም። ከዚህ አንፃር ህዝባችን መብቱን በቆራጥ ተግላስ ከብሮ በተለያዩ የህብረተሰቡ ክፍሎች መካከል የሚገኙትን ልዩ ልዩ ጥቅሞችን አቻችሎ ለመኖር የሚያግዘው ህገ መንግስታዊ ስርዓት በነጻነትና በፍላጎቱ ለመመስረት ምንም እንኳን ባለፉት በርካታ አመታት በትግሉ ከፍተኛ የንብረትና ያካልም ሆነ የህይወት መስዋዕቶችን ቢከፍልም እስካሁን አልተሳካለትም። ወያኔ ኢህአዴግ አምባገነናዊ አገዛዝ እንደደርጉ የፖለቲካ ስልጣኑን በብቸኝነት ጨምድዶ ይዟል። በዘር ክፍፍል ላይ ተመስርቶ የዘረጋው የፖለቲካ ስርዓትም ለሁሉም ህጋዊና አስተዳደራዊ መንገዶችም ሆነ ዴሞክራሲን ለማስፈን የሚጥሩ ኃይሎች ሁሉ እንቅፋት እንጂ እገዛ የሚያደርግ ሆኖ አልተገኘም። ወያኔ ገና ከውልደቱ የጨበጠው የአብዮታዊ ዴሞክራሲና የዘረኝነት ራዕዩ አሁንም ተጠናውቶ ስለሚገኝ ለዲሞክራሲ መመስረትና መዳበር የራሱን አስተዋጽኦ አበርካች ኃይል ሊሆን አልቻለም። ችሎታ ባይኖረውም በሂደት እየተማረ ለመስራት እንኳን ፍቃደኛ ሆኖ አልተገኘም። የተመሰረተበት አመለካከቱና ራዕዩ የተነሳም ይህንን ተግባራዊ ለማድረግ የማይቻለውና ፍላጎትም የሌለው መሆኑንም ከበቂም በበቂ አስመስክሯል። በርግጥም ወያኔ የህዝብን ፍላጎት በመጻረር መብቱንም በመርገጥ የፖለቲካ ስልጣኑን በባዕዳን ድጋፍ ከጨበጠ ጊዜ አንስቶ ከሀገር ወዳድ ኃይሎች በኩል በተደጋጋሚ የቀረበለትን የእርቅና የሰላም ጥሪ በንቀትና እብሪት ውድቅ በማድረግ ያፈናና የመብት ጥሰት ተግባሮችን ማከናወኑን ተያያዘው እንጂ በአገራችን መብትን አስከብሮ ሰላምን አስፍኖ ህዝባችን ዴሞክራሲያዊ ባህልን እንዲያዳብር መድረኩን አመቻችቶ በተረጋጋ ሁኔታ የእድገትና የብልጽግና ጎዳና እንዲጓዝ አላደረገም። የወያኔ አገዛዝ ገና ከውልደቱ ጀምሮ የሲቪልና የሙያ ማህበራት በአጠቃላይ በህብረተሰብ ውስጥ የሚጫወቱትን ሚና በተለይም ለዲሞክራሲና ሰብአዊ መብቶች መከበር የሚያደርጉትን አስተዋጽኦ አስመልክቶ የተፋሳተ ግንዛቤ በመያዙና የተመሰረተበትም ራዕይ ይህን ጭብጥ እንዲያይ ስላላደረገው ገና ከጥንስሱ የሲቪልና የሙያ ማህበራትን ከስቃሴ አደጋ ያንዣበበበት ነበር። በኋላም ወያኔ በየጊዜው የወሰዳቸውን የተፋሳቱ ተግባራት የሲቪልና የሙያ ማህበራት የማያቋርጥ ተቃውሞ በማድረጋቸው የተቃዋሚ ፓርቲ መልእክተኝነት የጠገኛ ምሁር ቆልፍ መሸሸጊያና መፈልፈያ የዴሞክራሲ ግንባታ እንቅፋት ተፈርጀው ወያኔ ይደርስባቸው የነበረው ጫና ከፍተኛ እንደነበረም አይዘነጋም። ለሰቦችን ከማሰር ጀምሮ በተግባር የወሰደው ጥብቅ ክትትልና ቁጥጥር ከፍተኛ በመሆኑ የሲቪል ማህበራት በዚህ በኩል ያደርጉት የሚችሉት ተሳትፎ ከምን ጊዜውም በላይ እየቀነሰ መምጣቱና የኋላ ኋላ ለወያኔ ዓላማ አስፈጻሚነት መዳረጋቸው የሚያስገርም አይሆንም። በተለይ የሽብርተኝነትና የሲቪል የመረዳጃ ማህበራት ህግ ከደነገገ ጊዜ ጀምሮ ነጻነታቸውን መነጠቅ ብቻ ሳይሆን የመንቀሳቀሻ ንዋይ ማጠር ጋር ተደምሮ ህልውናቸው አጠያቂ ደረጃ በመድረሱ አብዛኛዎቹ ከመድረኩ ለመገለልና ድርጅታቸውን ለማፍረስ ተገደዋል። በዚህም የተነሳ በመልካም አስተዳደር እጦትና በመብት አለመከበር ምክንያት የሚከሰቱ እንደ ሙስና፣ የፍትህ መጓደል የመሳሰሉት ነቀርሳዎች በህዝብ ማህበራዊ እና ኢኮኖሚያዊ ሁኔታዎች ላይ የሚያደርሱትን መጠነ ሰፊ ጉዳቶች በመታደግና በመከላከል በኩል የበኩላቸውን አስተዋጽኦ እንዳያበረክቱ ተደርገዋል። ይህ ብቻ አይደለም፣ ዜጎች የተሟላ አኗኗር እንዲኖራቸው በሚያስችሉ መሰረታዊ የህዝብ አገልግሎቶች መስክም ሆነ በአጠቃላይ ድህነትን ለመቋቋም በሚደረጉ ጥረቶች የራሳቸውን አስተዋጽኦ እንዳያደርጉ ወያኔ እንቅፋት ደቅኖባቸዋል። ወያኔ ነጻነታቸውን ጠብቀው ለመንቀሳቀስ ጥረት ሲያደርጉ የነበሩትን የሲቪልና የሙያ ማህበራት ሲቻለው በኃይል እያፈረሰ፣ ሳይቻለው ደግሞ መሪዎቻቸውንና ንቁ አባሎቻቸውን በማሰር በማስፈራራት በመግደል ለስደት በመዳረግ አዳክሞ በሱ አንፋያ ተለጣፊ ከጎናቸው መጠፍጠፍ አይነተኛ መለያው ነበር አሁንም ነው። የአስተማሪዎች፣ የሰራተኞች፣ ኢሰመጉ፣ የነጻ ፕሬስ ተቋማትና ሌሎችም በርካታ የሲቪል ድርጅቶች የዚህ መሰሪ ፖለቲካው ሰለባ ነበሩ ናቸው። እነዚህን ድርጅቶች እንቅስቃሴ በማንኛውም መልኩና መስኩ ለህዝቡ በሚጠቅም ደረጃ ማቀነባበር፣ ማበረታታትና መደገፍ ሲገባ በወያኔ በርካታ ዓመታት በከንቱ ማለፋቸው የሚታወስ ነው። ይህ ብቻ አይደለም፣ ወያኔ ራሱ በደነገገውና ባወጣው ህግ እንኳ ለመመዝገብና ህጋዊ ሰነድ ለማግኘት የፈለጉ የሲቪል ድርጅቶች ውሳኔ ሳያገኙ ረጅም ዓመታት ማስቆጠራቸው የሚዘነጋ አይደለም። 2005 ዓመተ ምህረት ምርጫ ወቅት የሲቪል ማህበራትን እንቅስቃሴና ህልውና ለአደጋ ያጋለጡ ድንጋጌዎች ህጎችና ደንቦች የምናስታውሳቸው በቁጭትና በሐዘኔታ ነው። የነዚህ ሁሉ ችግሮች ምንጭ ደግሞ የመልካም አስተዳደር እጦት እንደነበርና በዚሁ ከቀጠለም ወደፊትም የከፋ ችግር ሊከሰትባቸው እንደሚችል ቀደም ብሎ ኢህአፓ በተለያዩ ጊዜያት ለህዝብ ይፋ ባደረጋቸው መግለጫዎቹ አማካይነት ገልጾ ነበር። በርግጥም የተከሰተው ይኸው ነበር። ምርጫውን ተከትሎ በተከሰተው ሁኔታም በርካታ የፖለቲካና የሲቪል ድርጅቶች መሪዎችና አባሎች እንዲሁም በብዙ ሺህ የሚቆጠሩ ወጣቶች ከታሰሩ በኋላ ቀደም ብሎ በቋት ላይ የነበሩትም ሆነ የሚደርስባቸውን ችግር ተቋቁመው አብሮ ለመስራት ፈቃደኛ የነበሩትም ጭምር አፈናው ከድጡ ወደ ማጡ እንዲገቡ አድርጓቸዋል። የወያኔ አገዛዝ ካለው ክፉኛ የመጠራጠር ጠባዩና ሁሉን ከመቆጣጠር ካለው ፍላጎቱ ሲቪል ድርጅቶች በራስ አነሳሽነት በሚያደርጉት ማናቸውም ግላዊ እንቅስቃሴና የኢኮኖሚ ተሳትፎ ላይ ከባድ ተጽዕኖ ያሳደረ ብቻ ሳይሆን ህልውናቸውንም አጥፍቷል። የወያኔ አገዛዝ በልማት ቅድሚያም ሆነ በብሔራዊ ደህንነት በማሳበብ የሲቪልና የሙያ ማህበራት እንደ ህይወት እስትንፋስ የሚያስፈልጋቸውን የዜጎችን ነጻነት ክፉኛ ደፍጥጧል። የሐሳብ ነጻነት፣ የመደራጀትና የመንቀሳቀስ የመሰብሰብ እንዲሁም ዜና የማግኘት መብታቸውን ሽብርተኝነትን መከላከል በሚል አሁንም ድረስ አፍኗል። ይህንን ማንኛውም አገር ወዳድ ኢትዮጵያዊ በቸልታ ሊመለከተው አይገባም። ለነጻነት መከበር፣ ለዴሞክራሲ መመስረትና መገንባት፣ ለሰብአዊ መብቶች መከበር የሚታገል አገር ወዳድ ዜጋ ሁሉ ለሲቪል ድርጅቶች የመደራጀትና ተደራጅቶም በነጻ የመንቀሳቀስ መብታቸው እንዲከበር ባለሰለሰ ጥረት መታገልና ለእነሱም የትግል አንድነት ማሳየት ይጠበቅበታል። የሲቪል ድርጅቶች በበኩላቸው በሚሰማሩበት መስክ የሚያበረክቱት አስተዋጽኦ እንዳለ ሆኖ ከፖለቲካ ነጻነን የማንኛውም የፖለቲካ ድርጅት ደጋፊ አይደለንም የሚለውን እንቶፈንቶ በማስወገድ የወያኔ ኢህአዴግን አምባገነናዊና ኢዲሞክራሲያዊ አገዛዝ ለማስወገድ ከሚታገሉ ተቃዋሚ የፖለቲካ ድርጅቶች ጋር ይህ እውን እንዲሆን የትግል አንድነት በመፍጠርና በመረዳዳት ባንድ ላይ ሊቆሙ ይገባቸዋል። ለዚህም ደግሞ በተለያዩ ጊዜያት አጽንኦት በመስጠት በተደጋጋሚ እንደተገለጸውና አሁንም እየተገለጸ እንደሚገኘው የሲቪልና የሙያ ማህበራት እንዲደራጁ መቀስቀስ ተደራጅተውም እንዲታገሉና በስፋት በትግሉ ሂደት እንዲንቀሳቀሱ ማድረግ ለትግሉ ወሳኝነት ይኖረዋል። ያባ ባለፉት ጊዜያት እንዳደረገው ሁሉ ወደፊትም በዚሁ ጎዳና ሊያበረክት የሚችለውን አስተዋጽኦ ከማበርከት ወደ ኋላ የሚል አይደለም። የነሱ መጠናከር የትግሉም የድርጅቱ መጠናከር ነውና በእኛ እምነት የኢትዮጵያ ህዝብ መድረኩ ከተመቻቸለት ከአብራኩ በሚፈልቁና ካገዛዙ ነጻ የሆኑ የሙያ ማህበራት በማቋቋም ራሱ በራሱ ወደ ተሟላ ዴሞክራሲያዊ ስርዓት ለመሸጋገር ብቃቱና ብስለቱ እንዳለው በተደጋጋሚ ያስመሰከረ ለመሆኑ ቅንጣት ታክል አንጠራጠርም። ታዲያ ፍላጎቱ ሰምረው እንዲገኙለት አሁንም እንደበፊቱ እንዳለፉት ጊዜያት ሁሉ የወያኔ አገዛዝን ከስልጣን ለማስወገድ በተከታታይ የሚያደርጋቸውን ትግሎች ቀጣይነትና ጽናት በተሞላበት መልክ ከመቀጠል ሌላ ምንም አማራጭ የለውም። በተለያዩ ጊዜያት ለመጠቆም እንደተሞከረውም ሰባዊ እድገትን ለማስገኘት መሰረቱ ለህዝብ ተጠያቂ የሆነ መልካም አስተዳደርን መመስረት ነው። በተግባር በወያኔ አገዛዝ እንደምናየው ተጠያቂነት ከሌለ የሰባዊ መብቶችን ለማስከበርም ሆነ ለማረጋገጥ ዋስትና ሊኖር አይችልም። ሰባዊና ዴሞክራሲያዊ መብቶች ባልተከበሩለት የፖለቲካ ምህዳር ውስጥ ለመኖር የተገደደ ህዝብ ደግሞ ያገዛዙን ህጎች ጥሶ ካልሆነ በስተቀር ሰላሙን አግኝቶ የመንፈስ እርጋታን ተጎናጽፎ ማድረግ የሚፈልጋቸውን እንቅስቃሴዎቹን በነጻነት ማከናወን አይችልም። መብቶቹ በገደብ የታጠሩ ከሆነ ደግሞ ጨርሶውንም የሚከስሙበት ሁኔታ ነው የሚኖረው። ይህ ሁኔታ ሲከሰት ዘላቂ የሆነ እድገት ማግኘቱ ከባድ ነው። ለዚህም ነው ለወያኔ ህግ አልገዛም ብሎ ህዝባዊ አመጽ ማካሄድ የሰላም መልእክት ሆኖ የሚገኘው። ሰላም የመብት መከበር ውጤት ነው ተብሎ ተደጋግሞና ተበክሮ የሚገለጸውም በዚሁ ምክንያት ነው። ራሳቸውን በመርጥነት የሚመድቡ ምሁራንና የለውጥ ሐዋርያን ባዮች የሲቪልና የሙያ ማህበራት በፖለቲካው መስክ የመሳተፍና የመወሰን ሂደትን በመጥለፍ በግላዊ ቁጥጥር ስር ለማድረግ ከቻሉ በሰብአዊ እድገቱ ላይ አሉታዊ ተጽዕኖ ማሳደር ብቻ ሳይሆን በዴሞክራሲና በፍትህ መካከል ሊኖር የሚችለውን ግንኙነት ክፉኛ ያዛባል። ይህ ደግሞ በደርግ ዘመንም ሆነ በወያኔ የታየ ሐቅ ነው። ስለሆነም ዜጎቹን ማዕከሉ የሚያደርግ ስርዓት በራሱ በህብረተሰቡ አባላት መገንባት ይኖርበታል እንጂ እንደ ሸቀጠቃ ከውጭ በተለይም ደግሞ የራሳቸውን የኢኮኖሚ ጥቅም በማስቀደም ጣልቃ ገብ ከሆኑ አገሮች የሚሸመት ሊሆን ጨርሶ አይችልም። የሌሎች የእንግሊዝ፣ ጀርመን፣ ፈረንሳይ፣ ሆላንድ ወዘተ አገሮችን የተወሰኑ ህገ መንግስት አንቀጾች እንደ ወያኔ በመቅዳት እድገት የሚገኝ ጨርሶ ሊሆን አይችልም። በመሆኑም የኢትዮጵያ ህዝብ ራሱ የሚንከባከባቸው እንደ አይኑ ብሌን የሚታሳላቸው ተግባራቸውን በሚገባ የሚያከናውኑ ለህዝቡ ተመርጠው ለህዝቡ የሚቆሙ የፖለቲካ ድርጅቶችና ከመንግስት ጣልቃ ገብነትና አመራር ነጻ የሆኑ በተለይም መንግስትንም ሆነ ከፍተኛ የግል ኢኮኖሚ እንቅስቃሴዎችን ባንክሮ የሚመለከቱና ለፖለቲካ ተሳትፎ አማራጭ መስኮችን ለማቅረብ የሚያፈላልጉ የሲቪልና የሙያ ማህበራት መኖራቸው ለሀገሪቷም ለህዝቧም በጣም ወሳኝ ነው። ነጻ የሲቪሉና የሙያ ማህበራት መኖርና መጠናከር ዴሞክራሲ ባህልንና የመቻቻል ጠባይን የሚያዳብር ነው። እነዚህ እሴቶች እንዲዳብሩና እንዲጠናከሩ ዜጎች በፖለቲካው ሂደት ውስጥ ተሳትፏቸውን እንዲያሳድጉ የሚያስችላቸው የእውቀት አድማስ ማስፋት ማለት ነው። ከመንግስት ጣልቃ ገብነትና ቁጥጥር ነጻ በመሆን የሚደራጁ የሲቪልና የሙያ ማህበራት የህዝቡን የዴሞክራሲያዊ እንቅስቃሴና ተሳትፎ የሚያጎለብቱና የሚያግዙ ስለሆነ ልዩ እንክብካቤ ማግኘት የሚገባቸው ናቸው። ሲቪላዊነትን የተላበሰ ማህበረሰብ ሲባል የሚሰጠው ግንዛቤ የዜጎች ተካፋይ መሆንን፣ ለዴሞክራሲ መስፋፋት እና መጠናከርን፣ ለማህበራዊ አንድነትና ለበለጠ መተባበርን፣ እርስ በርስ መተማመንን ብሎም መረዳዳትን፣ ለሲቪላዊ ግንኙነት እያንዳንዱ ዜጋ በተለያዩ ደረጃ ለሚቋቋሙ ማህበራዊ ድርጅቶችና በፍላጎቱ አባል እንዲሆን ማበረታታትን፣ በደልና የፍትህ መጓደል በተከሰተበት እንዲታረም ለማድረግ ሲቪል ወኔነትን ለመላበስ ጥረት ማድረግን፣ ልምዶችንና ተመክሮችን ማዳበርን ነው። ሲቪላዊ ማህበረሰብ ድክመት በታየበትና ለውጥ ባስፈለገበት ሁሉ የህብረተሰቡንና የመንግስት ተግባራት በአዲስ ጎዳና እንዲጓዝ ለተወሳሰቡት የህብረተሰቡ ችግሮች መፍትሄ ማፈላለግ ሲሆን ከላይ ወደ ታች በትዕዛዝ የሚወሰን ሳይሆን ዜጎች በሙያቸው በጥቅማቸው በህዝብና በወገን ተቆርቋሪነታቸው በሌሎች ምክንያታዊ አነሳሽነት በመደራጀት ለመንቀሳቀስ ጥረት የሚያደርጉበት መድረክ ነው። ሲቪላዊ ማህበረሰብ በጣም ብዙ የሆኑ ተግባራት የሚከናወኑበት ዜጎች ፍላጎታቸውንና ጥቅማቸውን በመግለጽ ዝግጁነትና ችሎታ ላይ የሚመሰረት አቅመ ደካማዎችና እንክብካቤ ፈላጊዎች ልብን መስጠትና ከራስ ለተለየ ሐሳብ ደግሞ መንቻቻልን የሚያንጸባርቅ ነው። እዚህ ሁሉ ደግሞ በቅድሚያ የራስን መብት ለማስከበርና ነጻነትን ለመጓናጸፍ ከፍተኛ ጥረት ማድረግን ይጠይቃል። በየትኛውም ህብረተሰብ ግላዊ ነጻነትን መጓናጸፍ ማለት በዜግነት ይሁን በህብረተሰብ ደረጃ እያንዳንዱ ግለሰብ የራሱን ግላዊና ተፈጥሯዊ መብት ለማስከበር የሚያደርገውን እንቅስቃሴ የሚገልጽ ሲሆን፣ ይህ ኃላፊነትና ግዴታ ደግሞ በመሁራኑ፣ በአዛውንቱ፣ በደራሲያን፣ በሃይማኖት አባቶች፣ በአገር ወዳዱ፣ በሲቪሉና የሙያ ማህበራት መሪዎችና ንቁ አባሎቻቸው ሲንጸባረቅ በአርአያነት እንድንመለከታቸው የሚያገለግል መሆኑን የሚገልጽ ነው። በፖለቲካ ድርጅቶች ውስጥ በመሪነት ደረጃ የተሰለፉትን ብቻ የሚመለከት አለመሆኑንም የሚያሳይ ነው። አምባገነኖችና የጥላቻ ቀስቃሴዎች የህዝብን ጎራ ለመከፋፈል አንድን ዜጋ ሆነ የተወሰነ የማህበረሰብ ክፍልን በሌላው ላይ ለማነሳሳት ከሚጠቀሙባቸው መሰሪ ተንኮሎች አንደኛው የሲቪሉና የሙያ ማህበራት መድረክ በመሆኑ ከአገር ወዳዱ በኩል ልዩ ትኩረት መስጠትንም የሚያሻ ነው። የፖለቲካ ድርጅቶች የሲቪክና የሙያ ማህበራትን በግል ቁጥጥራቸው ለማስገባት ወይም እንደ ወያኔ ልምድ ተለጣፊ ለማድረግ መሞከር እንደሌለባቸውም ከዚሁ ጋር ተያይዞ መቅረብ ያለበት ነው። ከዚህ አንጻር የማህበራቱ ነጻነት መከበር አለበት ማለት ነው። በሌላ በኩል ግን ፍሬ ያለው ትግል ለማካሄድ ድርጅቶች ታጋይም አዋቂም እኛንን በሚል የሲቪክና ሙያ ማህበራትን ወይም ህዝብን በቀጥታ ያላሳተፈ ትግል ለማካሄድ መጣር የሌለባቸው መሆኑንም የሚጠቁም ነው። ስለዚህም በትግሉ የሲቪክ ማህበራትና ተቋማት እንዲሳተፉ ማድረግ አስፈላጊ ነው። ማህበራቱ በራሳቸውም እየታገሉ ስለሆኑና የህዝብን ስብስብ በመሆናቸው በአገር አቀፉ ትግል ተሳትፏቸውና ሚናቸው መረጋገጡ ወሳኝ ነው። ህዝብን ማሳተፍ ስንል የድርጅት አባልና ሚናን ለመጥቀስ ብቻ ሳይሆን በዋና መልኩ ሰፊውን ህዝብ በሲቪልና ሙያ ማህበራት አማካይነት የትግሉ አካል ማድረግን የሚመለከት ነው። ይህ የህዝብ ተሳትፎ በተለያዩ ጊዜያት በቅርቡም በግንቦቱ ምርጫ ታይተዋል። የድርጅቶች የትግል መሪነት ሚና የሚከሰተው ሰፊውን ህዝብ ማለትም ብዙሃኑን በትግሉ ውስጥ ሊያሳትፉ ሲችሉም ነውና በዚህ በኩል ግንዛቤ መዳበር እንዳለበትም የሚያመለክትም ነው። ለትግሉ ስኬታማነት ደግሞ የተለያዩ የህብረተሰብ ክፍሎች በትግሉ እንዲሳተፉ ማድረግ ወሳኝ ነውና የሲቪል ማህበረሰብ የሚሰጠው ግንዛቤ ሰርቶ አደሩንና አርሶ አደሩን ማዕከል በማድረግ ሞራልን የሙያ ማህበራትን ጋዜጠኞችን ደራሲያን ተማሪና መምህራን ሴቶችን የሃይማኖት እምነት ተከታዮችን አደራጅቶና አንቀቶ ለትግል ማሳተፍ መሆኑን የሚገልጽ ነው። የህዝብ ትግል ተጠናክሮ እንዲወጣና ህዝብ ከሙያና ከሲቪክ ማህበራት ጋር የቅርብ ትስስር እንዲኖረው ለማድረግ ለማያያዝና ለማቆላለፍ ህዝብን የማደራጀትና በትግሉም ንቁ ተሳትፎና ትብብር እንዲያደርጉ ሁኔታዎችን ማመቻቸት የተቃዋሚ ድርጅቶች አብይ ሚና መሆኑን የሚያስገነዝብ ነው። ለህዝባዊ ሰላማዊ ያመጽ ወያኔን ማስወገድ የሚለውን መተክላዊ መርህ የሚያመለክተውም ይህንኑ ነው። ዲሞክራሲና ሰብአዊ መብቶች ከእድገት ጋር በጥብቅ የተያያዙ ናቸው። ለኛ ዲሞክራሲ በየጊዜው እየዳበረና እያደገ የሚሄድ ሂደት ሲሆን ይህም ህዝብ የእርስ በርስ ግንኙነቱን በራሱ ፍላጎት በተደራጀ መልክ መምራትን የወደፊት እጣውን መወሰንን በፖለቲካ ውሳኔ ተካፋይ መሆኑን ማረጋገጥን የግለሰብንም ሆነ የማህበሩን እምቅ ኃይል ለተሻለና ዘላቂነት ላለው እድገት በዲሞክራሲና በእኩልነት መርህ የጋራ ውሳኔና እቅድ ላይ መሰማራትን የሚጠይቅ ነውና ከዚህ አንጻር ለህብረተሰቡ ኃላፊነት በተለያዩ ባለድርሻዎች ተከሻ እንዲከፋፈል ማድረግ ያስፈልጋል። እዚህ ደግሞ በቅድሚያ እንቅፋት የሆነ ኃይልን ማስወገድና ሂደቱ እንዲጠናከር ያላሰለሰ ጥረትን ማድረግ ይጠይቃል። በፊትም ሆነ አሁን በእኛ እምነት የሲቪክ ማህበራት የጠላትና የአምባገነን ፖለቲካ ሰለባ እንዳይሆኑ በማስተማር በማደራጀት በመቀስቀስ በተመቸበት በግልጽ ባልተመቸበት ሁኔታ ደግሞ በህቡ ደረጃ በደረጃ ትግላቸውን ማስፋት ማጎልበት ማስተባበር ከዲሞክራሲና ከእኩልነት ጋር የማይነጣጠለው የአገር ወዳድነት ኃላፊነታችንና ግዴታችን ነው። የአገር ሉዓላዊነት ቅድሚያ ሰጭነት ባህሪያችን ደግሞ ሌላው የማንነታችን መግለጫ ነውና በዚሁ ትግላችንን በጽናት እንቀጥልበታለን። ይህም በመከፋፈል ሳይሆን ኢትዮጵያንና ህዝቧን የሚያፈቅሩና በተጨባጭ በቦታው መልክ ባለው ሁኔታ ከሚንቀሳቀሱት ጋር በመተባበር በመፈረካከስ ሳይሆን በመዋሃድ በመነጣጠል ሳይሆን በአንድነት ነውና በዚሁ መንፈስ እንዲሁ በጽናት እንቀጥልበታለን። በዚህም ከሲቪክ ማህበራት ጋር የነበረን አብሮ የመጓዝ ቃል ኪዳናችን የማንነታችን ገላጭ ነውና ዛሬም ሕያው መሆኑን በትግላችን እናስመሰክራለን። ህይወት ካላቸው የሲቪል ድርጅቶች ውጭ ዴሞክራሲን ለመገንባትም ሆነ ለማጠናከር የማይታሰብ ነውና ድርጅቶቹ ከወያኔ መዳፍ ስር ተላቀው በነጻ እንዲደራጁና በትግሉም በስፋት እንዲንቀሳቀሱ ማድረግ የሁሉም አገር ወዳድ ተግባርና ኃላፊነት ነው የሚል ጽኑ እምነት አለን። በመሆኑም በህብረተሰቡ ውስጥ ለተረሱ ለተበደሉና ፖለቲካዊ ተሳትፎ ለተነፈጋቸው ክፍሎች ድምጽ ሆነው እንዲጮሁ መቀስቀስ ማደራጀት አግባብነት ያለው የሚሆነው በዚሁ ምክንያት ነው። አይን ያወጣ የመሬት ነጠቃንና ገበሬን ከቀየው ማፈናቀልና ለከፋ ብዝበዛ መዳረግን አንስቶ ምርጥ ለሆኑ ጥሬ ምርቶች የአየር የተፈጥሮ እንክብካቤ ለሰብአዊ መብት መከበር ለዲሞክራሲ መመስረት የሰርቶ አደር ላባደር ብዝበዛን ለመገደብ በተለያዩ የማህበረሰብ ክፍሎች መካከል የሚነሱ ግጭቶችን ለማርገብ ለጾታ እኩልነት መረጋገጥ መጥፎና ጎጂ ልማዶችን ለማስወገድ የጋራ እሴቶች የሆኑት ሰላምና ፍትህ እንዲሰፍኑ ለህዝብ ያላቸውን ቅርበትነትና ዝምድና ይበልጥ ለማጠናከርና ለማጎልበት የበኩላቸውን አስተዋጽኦ ለማበርከት የፖለቲካ ምህዳሩ እንዲመቻችላቸው መታገል ወቅቱ የሚጠይቀው አገራዊ ግዴታ ነውና ይህ ስምሪት እንዲያገኝ አጥብቀን እንታገላለን። ድል ለኢትዮጵያ ህዝብ። እናሸንፋለን።
ጨፍርብን እንጂ። ያሰሩብ የዝንቷን አፈርሶ ሆዱ ተወግሶ የእያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላ ኡጋዴ ያፋር ሀዲያ የሙርሲ ሶማሌ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እናንተ ነው ያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ ከሚመለሱ ሲሰነባበቱ ህፃናት ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን ኧረ እናንተ ወያኔ ታች የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጨካኝ ባለንበት ዓለም ካንይት ምዝና ሞሶሎኒ ስለር አርፋያችሁ የለ ሰው እንደቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝ ልጣሽ ስታሽቀነጥሩ ሞትንም ሰላምን ሬሳንም መቁጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አወኛና ለጻለ እናንተ ጨፍሩ ግዴለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝር መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መለሰ ወይ ማአንቲ 12 ሰዓት ከሞላ በኋላ ማሩ ይመቻልን አለ መደብደር መሃላ እኮ ጨፍሩበት ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ነጻነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር አስከፍላል ለበላች ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እዲያ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጃበሳ ካልኮል በበለጠ በደም የሰከረ መችገራገራል ነፍሱን ካልገበር በጭራሽም አይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደምስ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተፈል አረ የህዝብ ንብረት አለ ወያኔ ታስና ጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎ የሚመልስ እናማ ወኛና ልታለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዝ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መለሳል ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጫድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ አው እናንተ ፍጹም አያርገኝ